ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 16 እናሰማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 16 ፍሬውት ወጣ ስትት ዝምታቸው ፈጥሮት የነበረው ከባድ አየር ቀለል ሲል ተሰማት። እመቤት ያላገኘቻትን የመኝታ ተጋሪዋን ለማየት በጣም ጓጉታ ነበር። አራቱን አልጋዎች የያዟቸው ልጆች በእድሜ ከሷ ያነሱ ከመሆናቸው ባሻገር በሕይወት ተመክሯቸው እሷን የሚመስሉ አይደሉም። ፍሬውትን ስታያት ባንድ ነገር እርግጠኛ ሆነች በድሜ የሚቀራረቡ መሆናቸው እንደምንም ብላ ፍሬውትን በደንብ ማወቅ እንዳለባት አሰበች በደንብ ያወቀቻት ለት ወይ እፎይ ብላ ትቀመጣለች አሊያም የመኝታ ክፍሉን ጥላ ትወጣለች እስከመቼ ይሁን አለችና ራሷን ጠየቀች እመቤት በሰቀቀን መኖር ከጀመረች አመታት ተቆጥረዋል ጊዜው እየቆየ ቢሄድም ሁሉም ነገሮች ትናንት የተደረጉ ያህል በአእምሯ ውስጥ ግልጽና ሕያው ናቸው ከወንድሟ ጋር ለመኖር የመጣችበት ጊዜና ሕይወት ባላሰበችው ሁኔታ አቅጣጫዋን የቀየረችበት ጊዜ ወደ ኋላ ብዙ ዓመታትን ቆጠረችና ከወንድሟ ጋር ለመኖር የመጣችበትን ጊዜ አስታወሰች አቤት ያኔ እንዴት ልጅ ነበረች ወንድሟ የባንክ ሰራተኛ ነበር ስራው ጥበቃ ደመወዙም ለወቅቱ ኑሮ በቂ ነበር የመቤት ወንድም ሩቅ አሳቢ ታናናሾቹን ማስተማር የህይወቱ አብይ ዓላማ አድርጎ የተቀበለ ሰው ነበር በእቅዱ መሰረት እመቤትን አብራው እንድትኖር ከቤተሰቦቿ ለይቶ አመጣት ቤተሰቦቿም በሙሉ ፈቃደኝነት ነበር የላኳት እመቤትና ወንድሟ ቀበና አካባቢ በተከራዩት ትንሽ ግን ንጹህ ቤት ውስጥ ኑሯቸውን ተያያዙት እመቤት በ1967 ዓ.ም 9ኛ ክፍል ገባች እሷም ወንድሟም ደስ አላቸው አገራዊው የሥርዓት ለውጥ እንብዛም ሳያሳስባቸው ሕይወት እንደወትሮው ቀጠለ እንዲያውም ገበሬዎቹ ቤተሰቦቻቸው ባለመሬት የሚሆኑበት ጊዜ በመምጣቱ ተደስተው ነበር ከሞላ ጎደል በተረጋጋ ሁኔታ አመቱ አለቀና እመቤት የ10ኛ ክፍል ተማሪ ሆነች በጣም ተደሰተች ያ አመት ግን ወንድሟ ከቤተሰባዊ ጉዳይ ይልቅ ለፖለቲካዊ ጉዳዮች ትኩረት የሰጠበት ጊዜ ሆነ ጓደኞቹ ሲመጡ ወሬያቸው ሁሉ ፖለቲካ ላይ ያጠነጠነ ፖለቲካዊ ውይይት ባሻገር ምስጢራዊነቱ የበዛ እንቅስቃሴ ማድረግ ጀመሩ ወንድሟ አብዛኛውን ጊዜ እቤቱ ሳይመጣ ማደር ጀመረ አንድ ማታ እንደተለመደው ወንድሟ ሳይመጣ ቀረ ያን ለሊት የነበረው ተኩስ ደግሞ የተለየ ነበር እመቤት በስጋት ስትናጣ አደረች ሊነጋጋ ሲል ወደ 11 ሰዓት አካባቢ የቤቱ መዝጊያ በቀስታ ተንኳኳ እመቤት አፏን ወደ በሩ አስጠግታ ማን ነው አለች የወንድሟ ድምጽ መሆኑን ለመለየት አንድ ቃል ብቻ በቂዋ ነበረ በሩን በቀስታ ከፈተችለት ወንድሟ እንደምንም ተጎትቶ ገባና ወለሉ ላይ ተዘረረ እመቤት የምትሆነውን አጣች ተብረከረከች ምንድነው የሆንከው ምንህን ነው እያለች ማልቀስ ብቻ እንጂ የመጀመሪያ እርዳታ እንኳ ልታደርግለት አልቻለችም ወደ ውስጠኛዋ ክፍል እንዲገባ እንድታግዘው ምልክት አሳያት እጁን ይዛ ልታነሳው ስትሞክር በእጁ ጨብጦት የነበረው ጎኑን አስለቀቀችውና በደም የተበከለውን እጁን ተመለከተች እንዳትጮህ በእጁ ምልክት ይሰጣት ልብሷን አፏ ውስጥ ሰክስጋ ተንበረከከች ገርበብ ያለውን መስጊያ ከፍተው ጓደኞቹ ተከታትለው ገቡ እመቤት የማታውቀው ሌላ ሰውም አብሯቸው አለ ከወለሉ ላይ አንስተው አልጋ ላይ አስተኙትና እንግዳው ሰው ለተመታው ጎኑ ሕክምና አደረገለት ሁሉ ነገር የሚከናወነው በጥርፊያ ነው እመቤት ፊልም የምታይ እንጂ የእውነት እየሆነ ያለ ነገር አልመስልሽ አላት የሕክምና እርዳታው ሲያልቅ በመጡበት አኳኋን እየተጣደፉ ወንድሟን ይዘውት ወጡ አይዞሽ ሊላት ሞከረ በደከማ አንደበቱ መቤት ግራ በመጋባት በሩ ላይ እንደቆመች ቀረች ወንድምሽን ልታድኚው ከፈለግሽ ይህንን ለማንም መናገር የለብሽም አላት አንደኛው ጓደኛው መለስ ብሎ መልሷን አልተበቀም በሩጫ ወጥቶ ሄደ ወደ ረፋዱ ላይ መልእክት ደረሳት ወዲያውኑ ቤቷን ቆልፋ ሄደች የተነገራትን ቦታ በመልእክት እየፈለገች ደረሰችበት በተነገራት መሰረት የውጭውን በር ሁለት ጊዜ ብቻ መታች የወንድሟ ጓደኛ ነበር የተቀበላት በተከረከመ ጽድ የተሸፈነ ጠባብ በር ከፍቶ አስገባት በሩ ወደሚቀጥለው ግቢ ይወስዳል ግቢው ሰው የሚኖርበት አይመስልም ጋራዥ የሚመስል ነገር ተመለከተች እዚያ ውስጥ አለፉና መክደኛ የመሰለ ብረት ከፍቶ እንድትገባ መልእክት ሰጣት በጠባቡ ደረጃ በቀስታ ተከታትለው ወረዱ ጭልምልም ያለ ነው ቀደም አላትና ከበስተቀኝ በኩል ያለ መዝጊያ ከፍቶ አስገባት ከፊት ለፊቷ ወንድሟን ተኝቶ አየችው ጠዋት ከነበረው ሁኔታ የተሻለ ይመስላል ገና አጠገቡ ስትደርስ በንባ ታጠበች እሙ እንድታለቅሽ አልፈልግም ይልቅስ እንድትረጅኝ ይፈልጋለሁ አላት በምችለው ሁሉ አለችው የሚያጋጥምሽ ምንም ይሁን ምን ያየሽውንና የሆነውን ሁሉ እንዳልነበረ መቁጠር ይጠበቅብሻል አለበለዚያ በኔ ላይ ሞት እንደፈረርሽ ወቂ አላት በፍጹም ወንድሟ አልመስልሽ አላት እንዲህ አይነት ማስፈራሪያ ቀርቶ ጠንከር ያለ ንግግር ተናግሯት አያውቅም ባንቺ ላይ ያለኝ እምነት የጸና ነው አላት ደግሞ ምንድነው ማደርግልህ አለችው ግራ እንደተጋባች እሱ የሚልሽን ሁሉ አላት ወደ ጓደኛው እያመለከታት እንዴት አላት ጓደኛው ለመሄድ ራመድ ካለች በኋላ ዞር ብላ ወንድሟን ተመለከተችው ይቅናሽ እንደምንገናኝ ተስፋ አድርጋለሁ አላት ተመለሰችና ግንባሩን ሳመችው ሌላ ቃል ግን አልተናገረችም ከጓደኛው ጋር በመጡበት መንገድ ተመልሰው ወጡ ከጉድጓዱ ሲወጡ አንዲት ታክሲ ቆማ አየች የምትወስጂው ዕቃ እዚህ መኪና ውስጥ ታገኛለሽ መኪናው ሲያወርድሽ ዕቃውን በጀርባሽ ተሸክመሽ በግራ በኩል ያለውን መንገድ ተከትለሽ መስቀለኛ መንገድ እስከምታገኝ ድረስ ትሄጃለሽ የቀኙን ቅያስ ተከትለሽ ጥቂት ስትራመጂ የሚጠብቅሽ ሰው አለ ያሽውን ዕቃ ነካ አርጎ ወፍጮ ቤቱን ታውቂዋለሽ ይልሽና መልስ ሳይጠብቅ ይሄዳል ተከተዩ ዕቃውን ይቀበልሻል ዕቃውን ከሰጠሽው በኋላ በመጣሽበት መንገድ አትመለሽም ወደ ፊት ለፊት ስትሄጂ ታክሲ መሳፈሪያ ታገኛለሽ የምታውቂውን ቦታ በሚጠራ ታክሲ ተሳፍረሽ ወደ ቤትሽ ተመለሽ አላት የተባለችውን ሁሉ አድርጋ ወደ ቤቷ ተመለሰች እመቤት ማታ ብቻዋን ኩርችች ብላ ትንሿን ቴሌቪዥን ከፍታ ብቸኝነቷን ለመርሳት ሞከረች ልክ ስትከፍተው ጸረ አብዮተኞች የባንክ ዘረፋ አካሄዱ የሚል ዜና ስትሰማ መብረቅ የመታትን ያህል ደርቃ ቀረች ቴሌቪዥኑን የዘጋችው ሳታስበው ነው ዝርዝሩን ሳትሰማው አመለጣት ባትሰማውም ግድ የላትም በዘረፋው ውስጥ እሷም አለችበት ያደረሰችው ዕቃ ምን እንደሆነ እርግጠኛ ሆነች የወንድሟ አባባል በጆሮዎቿ አስተጋባ የሚያጋጥምሽ ምንም ይሁን ምን ያየሽውንና የሆነውን ሁሉ እንዳልነበረ መቁጠር ይጠበቅብሻል አለበለዚያ በኔ ላይ ሞት እንደፈረድሽ እወቂ ነበር ያላት እንቅልፍ ባይኗ ሳይዞር ሌሊቱ ተጋመሰ መገላበጥ ብቻ ሐሳብና ጭንቅ ብቻ ምን ታድርግ የሆነውን ነገር ለቤተሰቦቿ መንገር ይጠበቅባት ይሆን በፍጹም ወንድሟ የሆነውን ሁሉ እንዳልነበረ እንድትቆጥረው ነግሯታል የቤቱ በር በኃይል ተመታ ያለችበት እስኪጠፋት ድረስ ደነገጠች ተደገመ አቤት አለችና ተነሳች በሩን ከፈተችው በርከት ያሉ ሰዎች አልፈዋት ገቡ። ከቆመችበት አልተንቀሳቀሰችም። የነ ሄደው ብሎ አንባረቀባት አንደኛው። ስራ አለች ፍርጥም ብላ። ሳታስበው በሰደፉ ተከሻዋን መታት አንደኛው። ሌሎቹ ቤቱን ዝብርቅርቁን አወጡት። ምንም ነገር አላገኙም። ተናደዱ። ሌላው በሰደፉ ደገማት። ቀደሚ አላት ሌላው። አንድም ቃል ሳትተነፍስ ቀደመች። ቤቱን ትቆልፍ አለ አንዱ። ተመልሳ እንድትቆልፍ ፈቀዱላት። እያዳፉ መኪና ውስጥ አስገቧት። ወዴት እንደተወሰደች አላወቀችም። እንደደረሰች የተፈጠረችበትን ቀን እስከምትረግም ድረስ ተገረፈች። እሷም በአቋሟ ጸናች። ምንም አላውቅም ብላ ችክክ አለች። በሚቀጥለው ቀን እንደገና ተጠራች። የምርመራ ክፍል በረንዳ ላይ ያለች አንድ ሰው ወደ አጠገቧ መጣና ማንም የለም፣ አንቺም ምንም አታውቂም አላት። በግልምጫ አነሳችው። በፍጥነት ትቷት ሄደ። ምርመራ ክፍል ስትገባ የቀረበላት ጥያቄ የትላንትናው ነው። ወንድምሽ የት ነው? የዘረፈውስ ገንዘብ የት አረገው? አሏት። የእሷ መልስ ያው ነው፣ ምንም አላውቅም ብቻ። እንዳልነበረች አድርገው እንደገና ገረፏት። የፈላ ዘይት እግሮቿ ላይ ደፉባት። መቤት ግን አላውቅም ብላ ድርቅ አለች። ምርር ሲላት ተናግራ እፎይ ማለት ያምራታል። ግን ወንድሟስ? እሱ ከሚሞትባት እሷ ስቃዩን ብትቋቋም መረጠች። እናም የወረደባትን መከራ ሁሉ ችላ በአቋሟ ጸናች፣ ወንድሟን ለማዳን። ምግብና ተቀያሪ ልብስ ማን እንደሚያመጣላት አታውቅም። በየቀኑ ሳህን እንድትቀበል ትጠራና እሷ ቁስለኛ በመሆኗ ወጥታ መቀበል ስለማትችል ጠባቂዎቹ ያመጡላታል። እግሮቿ ክፉኛ ተጎድተዋል። በዘይት የተጠበሰ ቆዳቸው ያመረቅዛል። ህመሙ አይጣል ነው። እዛ ውስጥ ያሉ እስረኞች ግን በጣም ጥሩዎች ናቸው። ይንከባከቧታል፣ ያስታምሟታል። መድኃኒት እንዲገባላት በመፈቀዱ ስቃይዋን ቀንሶላታል፣ ስጋት ቀንሶላታል። ከተወሰነ ጊዜ ወዲህ ወደዛ ምርመራ ክፍል ተጠርታ አታውቅም። እግሯ ጠገግ ካለላት በኋላ አንድ ቀን ምግቧን ማን እንደሚያመጣላት ለማወቅ ጓጉቷ ስማ ሲጠራ ወጣች። የሆነ ሰው ከሩቅ ሆኖ እጁን አውለበለበላት። ማን እንደሆነ አላወቀችም። እሷም እጇን አውለበለበች። የሆነ ምልክት አሳያት። ብዙም አልገባትም። ሳህንና ልብስ ተቀብላ ተመለሰች። ምግብ ገለበጠችና ሳህኑን መለሰች። ሰውየውን ስላላወቀችው እያደር ግራ ይገባታል። ማን ይሆን እንዲህ በቋሚነት የሚጠይቃት? ሌላ ጊዜም እንዲሁ የመጣላትን ምግብ ለመቀበል ስትወጣ ያመጣውን ሰው ለማወቅ ጥረት አደረገች። በፍጹም ልታውቀው አልቻለችም። ከሳህኑ ጋር አዲስ ቱታም ተልኮላታል። ምግቡን ገልብጣ ሰጠችና ወደ ክፍሏ ተመለሰች። ወደ ቤት ልትገባ ስትል ያ አንድ ቀን የሆነ ነገር ሹክ ያላት ሰው ጠራት። የሆነ ነገር በምልክት ሊነግራት እንደፈለገ ተመለከተች። ሊነግራት የፈለገው ነገር ይገባት መሰላት። ክፍሏ እንደገባች የገባትን ነገር ሞከረችው። ትክክል ነበረች። በቱታው ጃኬት የእጅ እጥፋት ውስጥ የሆነ ወረቀት መኖሩን አወቀች። ጃኬቱን አጣጥፋ አስቀመጠችው። ሁኔታው ተመቻችቷት አውጥታ እስከምትመለከተው ድረስ ጃኬቱን መጸዳጃ ቤት ስትሄድ ለበሰችውና በቀላሉ ወረቀቱን አወጣችው። አመቺ ጊዜ ስታገኝ ያነበበችው። በሕይወቷ ሙሉ እንደዛን ዕለት ተደስታ አታውቅም። የወንድሟ እጅ ጽሑፍ ነው። በስቃይሽ አዝናለሁ። ባንቺነትሽ ግን ኮርቻለሁ። ዛሬ በህይወት ለመኖሬ ምክንያቷ አንቺ ነሽ። ማን ያውቃል? አንድ ቀን በአካል ተገናኝተን እናወራው ይሆናል። ያሁኑ ግን በጥንካሬሽ ነፃ የምትሆኝበት ቀን ደርሷል። ወዳጃችንን እመኝው ይላል። ምን ለማለት እንደፈለገ የገባት መሰላት። ወዳጃችን ማለት ያ አንዳንድ መልእክት ሊያስተላልፍልኝ የሚሞክር ሰው መሆን አለበት አለች ለራሷ። ከእመቤት ጉዳይ ጋር በተገናኘ ብቅ ያለ ሰው የለም። ምናልባት ተብሎ እንድትቆይ ተደረገ፣ ግን ማንም አልመጣም። ከአንድ ዓመት ቆይታ በኋላ ተፈታች። በተፈታችበት ዕለት ያ አንዳንድ ነገሮችን ሊያስተላልፍላት የሚሞክር ሰውዬ ጠጋ ብሎ ስልክ እንደሚደውልላት ነገራት። በሦስተኛው ቀን ደወለላትና ቀጠራት። ከሰውየው ጋር ተገናኙ። አዲስ ነገሮች ሲከሰቱ እንደሚያሳውቃትና መልእክቱ ከሱ መሆኑን የምታውቅበትን ኮድ ነገራት። መዘናጋት የለብሽም፣ ሁል ጊዜ በጥንቃቄ ኑሪ አላት። ሲለያዩ እግሮቿን ለመታከም የተለያዩ ሐኪሞችን ብታይም የእግሮቿ ጠባሳዎች የሚድኑ አልሆንም። ጠባሳ ከተበተባቸው እግሮቿ ጋር እስከ ሕይወቷ ፍጻሜ መኖር እንደሚኖርባት አመነች። ከእስር ቤት የወጣችው በዓመቱ መጨረሻ አካባቢ በመሆኑ ጊዜ ሳታባክን ትምህርት ቤት ለመግባት ወሰነች። ከትምህርት በፊት ግን ቤተሰቦቿን አይታ መምጣት ነበረባትና ሄደች። ወላጆቿ ወንድሟ ያለበትን ትክክለኛ ቦታ ባያውቁም በሕይወት መኖሩን እንደገለጸላቸው ነገሯት። በጣም ተደሰተች። 12ኛ ክፍል ሳያዳግታት አለፈችና ዩኒቨርሲቲ ገባች። ዩኒቨርሲቲ ደግሞ ከፍሬ ሕይወት አገናኛት። ዳኙ ፈቃደ ፍሬ ሕይወትን እንዲረሳት ነገረው። ፈቃደም መተውን አረጋገጠለት። በልቡ ግን የፍሬት ሁኔታ እልህ ውስጥ አስገብቶታል። ብዙ ቀን ደውሎላት እንደማይመቻት እየነገረችው ሳይገናኙ ቀርተዋል። ዛሬ ለመጨረሻ ጊዜ ደውልላታለሁ፣ የተለመደውን መልስ ከሰጠችኝ ግን አለና ከራሱ ጋር ተማከረ። እንደፎከረው ደወለላት። ስልኩ ሲነሳ ግን ልቡ መታበት። የፈራውን አልችልም እንዳይሰማና በንዴት ያልሆነ ነገር እንዳይናገራት ፈራ። ስልኩ ተነሳ። ያነሳችው ደግሞ ራሷ ነች። ሃሎ አለች ፍሬ ሕይወት።
እሺ የጠፋ ሰው እንዴት ነሽ
አላት ቀለል አርጎ።
እኔ እንኳን አልጠፋውም
አለችው እሷም ቀለል አድርጋ።
ዛሬ አልችልም የሚል መልስ መስማት አልጠብቅም። የለመድነውም ፊት ለፊት ተገናኝቶ ማመን ወይም ማሳመን እንጂ መሸሽ አይደለም አላት።
ከወዲያኛው መስመር መልስ አልተሰጠም። ፍሬ ሕይወት ዝም አለች። ያልጠበቀችው እንደሆነባት ገመተ።
ሃሎ እየሰማሽኝ ነው?
አለ ፈቃደ።
እየሰማሁ ነው፣ ግን የተረዳኸኝ አልመሰለኝም
አለችው በተከፋ ድምፅ።
እንድረዳሽ እኮ ነው ተገናኝተን እናውራ እምልሽ። አንቺ ለምንድን ነው ከኔ ጋር ለመገናኘት የጠላሽው?
አሁንም ጠንከር ባለ አነጋገር።
እሺ መቼ እንገናኝ?
አለችው ፍሬ ሕይወት።
ብትቺ አሁን ቢሆን በጣም ደስ ይለኛል።
የት? አለችና አስደነገጠችው። ሐራምቤ ሆቴል ቀጠራት። ገብታ እንደማታውቅ ነገረችውና ውጭ እንደሚጠብቃት ነገራት። ሆቴሉ ጸጥ ያለ መሆኑና የወንበሮቹ አቀማመጥ ለጥንዶች ግላዊ ጨዋታ ታስቦ የተዘጋጀ መሆኑ ስለሚሰማው ነው እዚያ እንዲገናኙ የፈለገው።
ከግማሽ ሰዓት በኋላ እንደምትደርስ ነገረችው። የፈቃደ ልብ በደስታ መጣች። መደሰቱን ግን እንድታውቀበት ማድረግ እንደሌለበት አሰበ። ወዲያውኑ ነው ሐራም ቤት ደረሰው። እዚያው አካባቢ ተበቃት። እሷም በሰዓቱ ነው የደረሰችው። ከሩቅ ሲጠብቃት ቆይቶ አንድ ደቂቃም ሳያሳልፍ አጠገቧ ደረሰ። ሰላምታቸው ሞቅ ያለ ነበር። ተሳሳሙ። ፈቃደ ጨዋታውን ሁሉ ወዳለፈ ሕይወታቸው ወሰደው። በዚያ የፖለቲካ ሕይወት ውስጥ በመሳተፉ ለትግሉ ሕይወትን እስከ መስጠት ድረስ መስዋዕትነትን ለመክፈል በመወሰኑ በመታሰሩና በመሰቃየቱ ዛሬም የሚሰማውን ኩራት ነገራት። ያ ሁሉ መስዋዕትነት ግን ፍሬ ሳይሰጥ በመቅረቱ ግን ልቡ ሁሌም እንዳዘነ እንደሚቆይ አወራላት። በርግጥ እኔ እድለኛ ነበርኩ ማለት እችላለሁ። አብረውኝ ከነበሩት አብዛኛዎቹ በሕይወት መኖርና ለመኖራቸው ባላውቅም በእስር ቤት እያለሁ አልመጡም። እናም ይኸው ለመውጣት በቃው አላትና ትካዜ ይዞት ጭልጥ አለ። ፍሬዮትም ሳታስበው የልቧን ስሜት ሁሉ አጫወተችው። አዳመጣት። ማዳመጥ ብቻ አይደለም አደነቃት። ለመጀመሪያ ጊዜ ሲያያት የነበረውን ግምት ትክክለኛነት ማረጋገጡን ነገራት። ቀስ እያለ ደግሞ ከትግል ሕይወት ወደ ማኅበራዊ ሕይወት ወሰዳት። ስለ ቤተሰቡ ነገራት። የእህቱን አሟሟትና ከዛ ተከትሎ በቤተሰባቸው ላይ የደረሰውን ቤተሰባዊ ምስቅልቅል አጫወታትና ሳያስበው መንፈሱን ሐዘን ተጫጫ ነው። ስሜቱ የጋራ መሆኑን ለመንገር አላመነታችም። ስለ እሷም ቤተሰብ ነገረችው። ግን ያው ነው የተካፈሉት አሳዛኙን ቤተሰባዊ ገጽታ ነው። ሁለቱም በዝምታ ተሸበቡ። ይህን የሐዘን ድባብ የቀየረው ፈቃደ ነው። ስለ ዩኒቨርሲቲ ጠየቃትና ብዙም እንደማይጥማት ነገረችው። እሱም ስላለፈ የዩኒቨርሲቲ ሕይወቱ ነገራት። ሦስተኛ ዓመት ዩኒቨርሲቲ ትምህርቱን ሳያጠናቅቅ እንደታሰረና ብዙዎቹ ጓደኞቹ በሕይወት ያለመኖራቸውና ዩኒቨርሲቲ ገብቶ መማርንም እንደማይሞክረው ከእስር ቤት ከወጣ በኋላ አነስተኛ የግል ሥራ መጀመሩን ነገራት። ሰዓቱ ሄዷል። ፍሬሕይወት ድንገት ሰዓቷን ስትመለከት አያት። 12 ሰዓት ሆኗል። አይገርምም አለችው። መሽ አይደል አለና ጥያቄዋን በጥያቄ መለሰው። ብንሄድ አይሻልም አለችው ለመነሳት እየተዘጋጀች። ፈቃደ አስተናጋጁን ጠራና ሂሳብ ከፍሎ ለመውጣት ዝግጁ ሆነ። የሐራምቤ ሆቴልን ደረጃዎች ሲወርዱ ሁለቱም በየራሳቸው ሐሳብ ተውጠው ነበር። ወዴት ነሽ አላት ከሆቴሉ ሲወጡ። ገብርኤል ሰፈር አለችው ሳታስበው። ለምን አልሸኝሽም ታዲያ ቅርብ ናት አላትና መራመድ ጀመረ። ተከተለችው። ፍልውሃን አልፈው የኢዮቤልዩ ቤተ መንግሥትን ዳገት ሲወጡ ብዙም አላወሩም። ፈቃደ የፍሬዮትን ትከሻ ማቀፍ ተመኘ፣ ግን ፈራ። መልካም ቆይታቸውን ድንገት የሚያፈርስ ሁኔታ እንዳይፈጠር እየሰጋና ሰረቅ አድርጎ እየተመለከታት በቀስታ እርምጃ ተጓዘ። ውስጡ ደስ ብሎታል። የፍሬሕይወት ስሜት መለሳለሱንና አስቸጋሪ እንደሆነች እንደማትቀጥል ቆይታቸው ነግሮታል። ባነሷቸው ጨዋታዎች ሁሉ ደስ ብሏት ዘና ብላ መቆየቷ የዚህ ሁሉ ምልክት መሆኑን ተቀብሏል። ፍሬሕይወትን ቀስ ብሎ ተመለከታት። ከሐሳቧ ጋር ሙግት የያዘች መሰለችው። ምን እያሰበች እንደሆነ መገመት አላቃተውም። ግን ምንም ሊላት አልፈለገም። የቤት ሥራ ይዛ መሄዷን ፈልጎታል። ወዴት ሄድሽ አላት ፈቃደ። የትም አለችው ድንግጥ ብላ። መናፈሻውን ተሻግረው በሂልተን ሆቴል አጠገብ ሽቅብ ወደ ገብርኤል እየወጡ ነበሩ። የሂልተንን በር አልፈው አጥሩን ሲጨርሱ ቆም አለችና ይበቃል አለችው። ቤትሽ ቅርብ ነው አላት ድንገተኛ ስንብቷ ያልጠበቀው ሆኖበት። በዚህ ገባ ብሎ ነው አለችው በሂልተን አጥር ጥግ ወደ ቀኝ የምታስገባውን ኮረኮች መንገድ እያመለከተችው። ሩቅ ከሆነ ግን ልሸኝሽ አላት እጁን ለስንብት እየዘረጋ። በፍጹም አለች ፍጥም ብላ። ጨብጣትና ቆየት አለ። አብረን በመቆየታችን ደስ ብሎኛል አላትና ጉንጯን ሳታስበው ሳማት። ድንጋጤ ቢያይባትም ንዴት አልነበራትም። ሁለት ሰዓት ሲሆን ደወለላትና ደህና መግባትሽን ለማወቅ ነው አላት። ደህና ገብቻለሁ በጣም አመሰግናለሁ አለችው። ድምጿ የመደናገር ስሜት አለው። ሚስትረ የጀመረችው ሥራ በጣም ተስማምቷታል። ታታሪ ሰራተኝነቷም ቀጣሪዎቿን አስደስቷል። ቦታው መሃል ከተማ መሆኑ ደግሞ ከብዙዎች ጋር እንድትገናኝ አድርጓታል። እንዲያውም ለብዙዎቹም መገናኛ ሆኗል። ፖስት ራንዴቡን የእስር ቤት ሰዎች የቀጠሮ ቦታ ሆነ። አንዳንዴ ሁሉም ለየግል ጉዳዩ ይመጣና ለስብሰባ የተገናኙ እስኪመስል ድረስ ቁጥራቸው ይበረክታል። ደግነቱ ማንነታቸውንና የት እንደሚተዋወቁ ሌሎች ሰዎች ያለመረዳታቸው ነው። ውስጥ አዋቂ ቢያጋጥም ግን እንደገና ወደ እስር ሊከታቸው ይችላል። ሚስትረ ላፍታ ሳታርፍ ነው የምትውለው። ሰላምታ ስትሰጥ፣ ስታስተናግድ፣ ስታጸዳ ያላት ቅልጥፍና ተገልጋዩንም ባለቤቶቹንም ያረካቸዋል። ከራንዴቡ ባለቤቶች ስለ ሚስጥረ የሚሰጠው አስተያየት ፈቃደ እንዲኮራበት አድርጎታል። ተገልጋዩ የሚሰጠው ጉርሻ ከምንጊዜውም በላይ በመሆኑ አብረዋት የሚሰሩት አስተናጋጆችም የደስታው ተካፋይ ሆነዋል። ፈቃደ ሚስጥረን ሊያናግራት ሲፈልግ በስንት ሰዓት እንደሚመጣ ያውቀዋል። እሷም የሚመጣበትን ሰዓት ተመልክታ ፈቃደ ለምን እንደመጣ ይገባታል። ስሚ ጉዳዩ እኮ በድል ተጠናቀቀ አላት አንድ ቀን በተለመደው ሰዓት መጥቶ። ወንበር ሳብ አደረገችና ተቀመጠች። ሚስጥረ አታደርገውም አለችው ገጽታዋ በፈገግታ እየበራ። ሆኗል ተደርጓል አላት ደረቱን ነፋ አድርጎ። እንኳን ደስ ያለህ አለችው ከተቀመጠችበት ተነስታ እየሳመችው። ከሥራ ስትወጣ ለፍሬ ደወለችላት። ፍሬ ራሷ እንድትነግራት ስለፈለገች በቶሎ አላነሳችባትም። እንደጠበቀችውም ፍሬ ቀድማት አነሳችው። እቤት የምትገቢበትን ሰዓት እየጠበቅኩ ነበር አለች ፍሬ ከሰላምታ በኋላ። ምን ነው በደህና አለች ሚስጥረ ምን እንደሆነ ቢገባትም። ራንዴቡ መጥቼ እንዳልነግርሽ ድፍረት አጥቼ ነዋ አለች ፍሬ ዳርዳር በማለት። አቦ ኮዴን አታስችሁ ምንድነው የምትነግሪኝ አለች ሚስጥረ ሳቋ እየመጣባት። እንደማትቀየምኝ ቃል ግቢልኝና አለች ፍሬ። ምን ነው እንዲህ አገር ጉዳይ አረግሽው አለች አሁንም ሚስጥረ ሳቋ እያስታወቀባት። እንዲያውም ሰምተሻል መሰለኝ አንቺ ጋር ሳይደርስ እንደማያድር አውቀዋለሁ አለች ፍሬም ሳቋ እየመጣባት። ለማንኛውም ደስ ብሎኛል አለቻት በመጨረሻ። አመሰግናለሁ ሚስጥረ ለዚህ እኮ ነው የምወድሽ አለቻት ደስታዋ ድምጿ እያሳበቀ። እንዴት እንደምወድሽ ታውቂ የለም ፍርዬ በጣም ደስ ብሎኛል ፈቃደ ጥሩ ሰው ነው አለች ሚስጥረም። ያንቺስ ሲሆን ዳኙን ግን እንዴት አድርጌ ነው ይቅርታ የምጠይቀው አለች ፍሬ ወዲያውኑ የድምጿ ቅላጼ እየተለወጠ። እኔ እያለሁልሽ አትጨነቂ ይደውልልሻል አለቻት። የፍሬን ስልክ ዘግታ ወደ ዳኙ ደወለች። ሚስጥረ መልካም ዜና ልነግርህ ነው አለችው ገና ስልኩን አንስቶ እሱ መሆኑን እንኳ ሳታረጋግጥ።
ዜናው ቀድሞ ደርሶኝ ቢሆንስ? አላት እየሳቀ። ፈቃደ ተደስቷል ማለት ነው። ላንተም ነገረህ? አለችው ሚስጥረ እየገረማት። ስም እንጂ በአማላጅነት መከራዬን ሳይሰንብቼ ባይነግረኝ እኮ ነው መግረም ያለበት አላት ዳኙ። እኔ መቼም በጣም ደስ ብሎኛል አለችው ሚስጥረ። ማለቱን እኔም ደስ ብሎኛል፣ ግን የእኛ ነገር እየገረመኝ ነበር አለ ዳኙ ድምፁን ዘለግ አድርጎ። ምኑን የገረመህ? አለችው ሚስጥረ አባባሉ ስላልገባት። ራሳችንን በአማጭነት ብቻ መመደባችን ነዋ አላት። አልገባኝም አለች ሚስጥረ ግራ መጋባቷ እያስታወቀ። ስንገናኝ እነግርሻለሁ፣ ግን ከሞኝ ደጅ ሞፈር ይቆረጣል እንዳይሆንብኝ ሰግቻለሁ አላት። ምን ለማለት እንደፈለገ የተረዳች መሰላትና ደነገጠች። ድንጋጤዋን እንዲያውቅባት አልፈለገችም። ስንገናኝ ታስረዳኛለህ፣ ለፍሬ ግን ትደውልላታለህ አይደል? እንዴት አርጋ ይቅርታ እንደምጠይቅህ ግራ ገብቷታል አለችው። እደውልላታለሁ፣ ባይሆን እሷም አማላጅነት በመሄድ ውለታዋን እንድትከፍል ሊጠበቅባት ይችላል አላት። ሚስጥረ አሁንም ደነገጠች፣ ግን ምንም አልመለሰችም። አመሰግናለሁ ዳኙ፣ እንዴት እንደማሳምንህ ለኔም ከብዶኝ ነበር አለችው። የዚያን ዕለት የፍሬን ንዴትና የዳኙን ድንጋጤ አስታውሳ፣ አትጨነቂ፣ አሁኑኑ ደውልላታለሁ አላት። ስልኩን ከዘጋች በኋላ የዳኙን አባባሎች እንደገና አውጠነጠነቻቸው። በፍጹም ወደ ልቦናዋ መጥቶ የማያውቅ ነገር ነው። በጭራሽ ስለ ፍቅር አስባ አታውቅም። አሁንስ ቢሆን አለች ድንግጥ ብላ። ዳኙን በጥሩ ሰውነቱ ታከብረዋለች፣ ትወደዋለችም፣ ግን በፍጹም ለፍቅር ልታስበው አይገባትም። ምናልባትም በእድሜ እኩያ ሊሆኑ ይችላሉ። ይህ እንኳን ቀላል ነው አለች ደግሞ። ግን እኔ ገና ፊደል የምቆጥር ከማህይምነት ያልወጣው። ሐሳቡን በአእምሮዋ ልታወጣው ሞከረች። የታሪክ አጋጣሚ አገናኝቶን ጓደኛቸው ብሆን ይህን ማሰብ አለብኝ እንዴ? አለችና ራሷን ጠየቀች። በራሷም ተናደደች። ሐሳቡ በየደቂቃው ወደ አእምሮዋ እየመጣ ቢያስቸግራትም ለመሳት ሞከረችና ተኛች። ጠዋት በተለመደው ሰዓት ሥራዋ ስትገባ ትኩረቷን ሁሉ የሚቆጣጠረው ሥራዋ ሁሉን አስረሳት። ዳኙ ባልተለመደ ሰዓት መጣ። ስታየው ደነገጠች። ሰላምታቸው የወትሮው ቢሆንም ሚስጥረ ስሜቷን ታዘበችው። ዛሬ ከሰዓት ሥራ የለሽም አይደል? አላት ዳኙ። አዎ የለኝም አለችው። ምሳ አብረን እንበላለን አላት ሳያቅማማ። ደስ ይለኛል አለች ሚስጥረም ሳታመነታ። የዛሬ ምሳችን ፊንፊኔ አዳራሽ እንዲሆን እፈልጋለሁ አላት። ከገጽታው ላይ ልዩ ስሜት ተመለከተች። እኔ እንዲህ አይነት ቦታ ገብቼ አላውቅም ዳኙ፣ እፈራለሁ አለችው። አዲሱ ፍልውሃ በር ላይ እንገናኝና አብረን እንገባለን አላትና ነገሩን አቀለለው። ዳኙ ከሄደ በኋላ ከአእምሯ ሳታወጣው ነው የቆየችው። ባሰበችው ቁጥር ልቧ እንደመረበሽ እያለባት ነው የዋለችው። ልክ 6 ሰዓት ሲሆን ተረኛ ሰራተኞች ሲገቡ ስራዋን አስረከበችና የስራ ልብሷን ቀያየረች። ከፖስት ራንዴቮ ፍልውሃ ያለው መንገድ ታክሲ አያስፈልገውም፣ በእግርም ቢሆን 10 ደቂቃ አይወስድም። ሰዓቷን ተመለከተች። 20 ደቂቃ አላት። በቀስታ መራመድ ጀመረች። በእርምጃዋ ልክ ልቧም ትመታለች። በጣም ገረማት። እስር ቤት ሆነው ለንቃት ከተመደቡበት ጊዜ ጀምሮ ነው ከዳኙ ጋር የተግባቡት። ከእስር ከተፈቱ በኋላም ዘወትር ይገናኛሉ። አንድም ቀን ግን እንዲህ አይነት ስሜት ተሰምቷት አያውቅም። ዳኙን ከሩቅ አየችው።
እንዲህ ለብሶ በፍጹም አይታወቅም። የበለጠ ግራ ገባት። የለበሰው ሙሉ ልብስ ሙሽራ አስመስሎታል። የምታቀው ዳኙ አልመስልሻላት። ከሩቅ ሳይር ደግሞ ፈገግታው ልዩ ሆነ። እሷ ወደሱ እየሄደች እሱም ወደሷ መጣ። ቀረብ ሲል እጆቹን ዘረጋላት። ሳይገናኙ ብዙ የቆዩ ይመስል ሰላምታው የተጠበቀ ነበር። ሌላም ጊዜ እንዲህ ተቃቅፈው ሰላም ተባብለው ያውቃሉ። ሚስጥረን ግን እንዲህ አይነት ስሜት ተሰምቷት አያውቅም። ተያይዘው ወደ ፊንፊኒ አዳራሽ ገቡ። ከጥግ በኩል ቦታ ያዙና ተቀመጡ። የዳኙ ፈገግታ ከገጽታው ላይ አልጠፋም። ሚስጥረም በአይኗ ሁሉ ልታየው መድፈር አቃታት። ዳኙ ስሜቷን እንዳያውቅባት ሰግታ ከራሷ ጋር ታገለች። እስቲ የፈለገኝ በፍጹም ለማይገናኝ ጉዳይ ቢሆንስ? አለችና ራሷን ጠየቀች። ማስተናጋጁ የሚጠጡትን ከፍቶላቸው ተመልሶ ሄደ። ምንን በማስመልከት እንደሆነ ቢነገረኝ? አለችው ዳኙን ለራሷም በገረማት ድፍረት። ድንገት ከእንቅልፉ የሚነቃ ሰው አጋጥሞሽ ያውቃል? አላት። አዎ ያውቃል፣ አለችው። እኔም ልክ እንደዛ ሆንኩ። ድንገት ስነቃ ደነገጥኩ። እናም መቸኮል ነበረብኝ። ጊዜ ማጓተት እንደማያስፈልገኝና እቅጩን ማወቅ እንዳለብኝ አወቅኩ። እናም ተጣድፌ አጣደፍኩሽ፣ አላት። ካወቀችው ጊዜ አንስቶ ለመጀመሪያ ጊዜ ከዓይኖቹ ውስጥ ፍቅር ማንበብ ቻለች። ያሰበችው ትክክል ነበር ማለት ነው። የምትመልስለት ግን አልነበራትምና አቀርቅራ ዝም ማለች። ይህ አባባሌ ለሚስጥር አልገባትም ለማለት በፍጹም አልደፍርም፣ አላት ዝምታዋን ለመስበር። ገብቶኛል፣ ግን ትክክል አልመስልሽ አለኝ፣ አለችው። ምኑ ነው ትክክል አልመስልሽ ያለሽ ሚስጥረ? አላት ዳኙ ለመስማት እየቸኮለ። እኔ እኮ አጋጣሚ ከእናንተ ያገናኘኝ ሰው ነኝ። ምንም ያልተማርኩ መሐይም። ዳኙ አቋረጣት። በቃሽ ሚስጥረ፣ ከዚህ በላይ እንድትናገሪ አልፈቅድልሽም። ከማንም በላይ መስዋዕትነት ስትከፍ ያለመማርሽ መች አገደሽ? እሱን እርሺው። ለመሆኑ በጥቂት ጊዜ ውስጥ ልትቀድሚን እንደምትች ሳስበሽው ታውቂያለሽ? አሁን አንድ ነገር ብቻ ነው እንድትነግርኝ የምፈልገው። ትወጅኛለሽ? አላት። ቀና ብላ ተመለከተችው። አይኖቿና ገጽታዋ በአጠቃላይ መልስ ሰጡት። ለፍቅራችን፣ አላት ለስላሳ የተቀዳበትን ብርጭቆ አንስቶ። እሷም ብርጭቆዋን አነሳች። ምሳቸውን እየተጎራረሱ በሉ። ብዙ ጊዜ አብረው በልተው ተጎራርሰው ያውቃሉ። የዛሬው ስሜት ግን ልዩ ነው። ግን ድንገት እንድታስበው ያደረገህን ምክንያት ልትነግረኝ ትችላለህ? አለችው ሚስጥረ። መንስኤዎቹ ስለ ፈቃደ ጉዳይ ከፍሬ ጋር በተነጋገርንበት ቀን የተጠቀምሽባቸው ቃላት ናቸው። ድሮም እንደምወድሽ ታውቂያለሽ። መውደዴ ግን ከወንድምነት የመነጨ ነበር። ያን ዕለት ግን ስለ ፍቅር ያለሽን አመለካከት አሳየኝ። እናም በልዩ ዓይን እንዳይሽ አደረገኝ፣ አላት ዳኙ። ታዲያ ምን አጣደፈ አትይኝም? አላት ዝም ስትለው። እሺ ምን አጣደፈ? አለችው እየሳቀች። ፈቃደ ፍሬወት እሺ እንዳለችው ሲነግረኝ ስላንቺ የተሰማኝን አዲስ ስሜት ስነግረው የሰጠኝ መልስ ነው ያባነነኝ፣ አላት። ምን አለ? አለችው እሷም ለመስማት እየቸኮለች። እኔ አንተም ብሆን አንድ ቀን እንኳን አላድርም። አንዱ ቀድሞውስ እንደሆነ ምን ታውቃለህ? ያለችበት ቦታ ከስንት ሰው ጋር እንደሚያገናኛት አታውቅም? አለና አስደነገጠኝ። ከዚያ እንቅልፍ አጣው፣ አላት ዳኙ። እመቤት እና ፍሬ ቀስ በቀስ ተግባቡ። ስሜታቸው ተጣጣመ። ቢሆንም ያለፈ ሕይወታቸውን ስንክሳር አልተገላለጡም። አንዳቸው ስለሌላዋ የማወቅ ፍላጎት ቢኖራቸውም አልተጠያየቁም። ፍሬ ወደ ተመደበችበት መኝታ ክፍል አዘውትራ በመሄዷም ሌሎቹን የመኝታ ክፍሉን አባላት ተዋወቀቻቸው። ሁሉም በእድሜ ታናናሾቿ ናቸው። የእድሜያቸው ልዩነት ግን ተግባብተው ከመኖር አላገዳቸውም። ከመግባባታቸው የተነሳም ሁለቱ የመኝታ ክፍሉ አባላት ተዳብለው አንድ አልጋ ላይ ለመተኛት ተስማምተው ለፍሬና ለመቤት አንደኛውን አልጋ ለቀቁላቸው። ከዛ በኋላ ፍራሾቻቸው የሁሉም የጥናት ቦታዎች ሆኑ። አንድ ቀን ፍሬ ወደ ዶርም ስትሄድ መክፈቻው የሚቀመጥበት ቦታ ላይ አልነበረም። የክፍላቸውን በር ጠምዘዝ አደረገችው። በሩ ተከፈተላትና ዘው አለች። ፍሬና እመቤት ተፋጠጡ። እመቤት በጣም ደነገጠች። ልብሷን አውልቃ ልትቀይር ስትል ነው የገባችባት። ወይኔ በሩን አልቆለፍኩትም አለች እመቤት እንደደነገጠች። ደግነቱ እኔ ነኝ አለቻት። እመቤት መልስ ሳትመልስላት ልብሷን በፍጥነት ለበሰች። ከእንግዲህማ መጨነቅ አያስፈልግሽም አለች ፍሬ ጭንቀቷን ልታቃልልላት በማሰብ። ለምኑ አለች እመቤት እንዳልገባት በመሆን። ስለ እግሮችሽ አለቻት በቀላሉ። እንደገና ደነገጠች። ፍሬ ግምቷ ትክክል በመሆኑ ደስ ብሏታል። ከእንግዲህ ድብብቆሹ ይበቃናል አለቻት መልሳ። በጣም የሚያማምሩት የእመቤት እግሮች በጠባሳ ተሸፍነዋል። ስለ እግሮችሽ በጣም አዝናለሁ አለች ሳታስበው። ሕይወታቸውንስ የከፈሉት መቼም ጠባሳ ከሕይወት አይበልጥም አይደል አለች እመቤት። ፍሬ ሕይወት በመስማማት አንገቷን ነቀነቀች። በጣም እድለኛ ነኝ አለች እመቤት ከጥቂት ዝምታ በኋላ። እድለኞች ነን አለች ፍሬ ራሷንም ጨምራ። ጓደኝነታቸው እያደር ጠነከረ። ለብዙዎች እስከሚደንቅ ለጓደኝነት ምሳሌ እስከሚሆን ድረስ ተዋደዱ። ፍሬ እመቤትን ከእናቷና ከወንድሟ ጋር አስተዋወቀቻት። በጣም ተግባቡ። ቀስ በቀስ ሕይወት መነቃቃት ጀመረና ፍሬና እመቤት የልቦቻቸውን ድብቅ ምስጢሮች ማውራት ጀመሩ። ያልተቋጩትን የፍቅር ጅምሮቻቸውን ሁሉ ተጨዋወቱ። እመቤት ከዩኒቨርሲቲ ውጭ ብዙ ቦታ መሄድ አትወድም። በዛቢል እነ ፍሬ ቤት ደርሳ ብትመጣ ነው። ፍሬም ለምን ብሎ አጠንክሮ የመጠየቅ ልምድ የላትም። ከእመቤት ጋር የተማሩት ለአንድ ሴሚስተር ብቻ ነው። የመጀመሪያውን ሴሚስተር ፈተና በተፈተኑ በሳምንቱ ፍሬ ሕይወት ወደ ቤት ስትሄድ እመቤት ዘመድ ጠይቃ እንደምትመጣ ነግራት ሄደች። ማታ ስትመጣ ፊቷ ሁሉ ተቀያይሮ ጥቁርቁር ብላ ተመለሰች። ምን ነው ምን ሆንሽ አለች ፍሬ ገና ስትገባ። ፍርዬ ጉድ መጣልሽ። የምን ጉድሞ? ልቧ የጠረጠረው ነገር እንዳይሆን ሰጋች። ሰዎቹ መጡ አለቻት። እነማን እንደሆኑ ስለገባት መጠየቅ አላስፈለጋትም። ታዲያ ምን ይሻላል? መሄድ መጥፋት ብቻ አለች እመቤት ማዶ ማዶ እያየች። እዚህ ሆኖ ማሳለፍ አይቻልም? አይሆንም ፍርዬ፣ እነዚህ እግሮቼ እንዲህ እስኪሆኑ ድረስ በፈላ ዘይት የተጠባበሱት፣ ወገቤን የተሰበርኩት፣ ያን ሁሉ ስቃይ እየተቀበልኩት ለራሴ ስል ሳይሆን የወንድሜንና የጓደኞቹን ሕይወት ለመታደግ ስል ነበር። አንዳቸውም ሳይመጡ በመቅረታቸው ነበር ከእስር ቤት ልወጣ የቻልኩት። ፍርዬ ተመልሼ ያንን ስቃይ መቀበል፣ ወደ ወህኒ መወርወርና ለማንም የማይጠቅም የሕይወት መስዋዕትነት መክፈል አልፈልግም አለች እመቤት የእስር ቤቱ ስቃይ ትዝታ እያንገፈገፋት። ያገኘሽው መረጃ ግን የተረጋገጠ ነው? አዎ ፍርዬ፣ ከታመነ ምንጭ ነው የተነገረኝ። አንደኛው የወንድሜ ጓደኛ በአሁን ሰዓት ያለው ቤተ መንግስት ነው። ሌላው ደግሞ በቅርብ ቀን እንደሚመጣ ይተበቃል። የሚቀረው የኔ ወንድም ብቻ ነው። እሱን ለማግኘት ዋና መንገዳቸው ደግሞ እኔን መያዝ ነው። የኔ ዳፋ ወዳንቺም እንዳይደርስ ግን አስፈላጊውን ጥንቃቄ አድርጌያለሁ። ትምርት ቤት ሲከፈት ለተወሰኑ ቀናት ዶርም ላለማደር ሞክሪ አለቻት። ፍሬወት ነገሩ የማያወላዳ መሆኑ ገባት። መቼ አሰብሽ ታዲያ አለቻት በትካዜ። በጣም መፍጠን አለብኝ ፍርዬ፣ ነገ በሌሊት ይሄዳለሁ። እምባ ሳታስበው መፍሰስ ጀመረ። እመቤትን ማጣት ሞት መስሎ ታያት። በፍጹም ልታጣት አትፈልግም። በሕይወት መለያየት አይሻልም ፍርዬ? ጠንካራ ጥያቄ ነበር። በእመቤት ድምፅ ውስጥ የድሮ ወኔ ይሰማል። ቀስ ብለው ሁኔታውን ለፍሬ እናት ነገሯቸው። እናቷ በጣም ደነገጡ። ስቅስቅ ብለውም አለቀሱ። ተስፋ አድርጌ ነበር፣ ልጄ እህት አገኘች ብዬ ተደስቼ ነበር። የወደፊት ሕይወታችሁ እንኳ ተስፋ የሚጣልበት ይሆናል ብዬ ነበር አሉ በስቅስቅታቸው ውስጥ። ፍሬወት እንደምንም ራሷን አበረታታ የሁለተኛ ሴሚስተርን ትምህርት ጀመረች። ብቸኝነቱን ግን መቋቋም አቃታት። በእመቤት ተሞልቶ የነበረው መንፈስ ባዶ ሆነባት። ክፍል ብቻዋን፣ ምግብ ቤት ብቻዋን፣ ላይብረሪ ብቻዋን። ብቸኝነት ትምህርቷን ሊያስተዋት ሆነ። ግን እናቷን እያሰበቻቸው እሳቸውን ለማስደሰብ ብቻ ትምህርት ቤት ትመላለሳለች። ወይዘሮ ስርጉት የጤናቸው ሁኔታ እየከፋ መሄዱ ውስጣቸውን ባዳመጡ ቁጥር ይሰማቸዋል። ሕይወት ባይጥማቸውም መኖርን ግን ይፈልጋሉ። ለፍሬወት ሲሉ ሕይወታቸው እንዲቆይ ይመኛሉ። እሷ ደህና ከሆነች የሮቤልን ነገር በእሷ ላይ ሊጥሉት ይችላሉ። አምላኬ ሆይ ይህች ልጅ አንድ ደረጃ ላይ እስክትደርስ ዕድሜ ስጠኝ ብለው ይጸልያሉ ሁልጊዜም። አንዳንድ ጊዜ ድንገት ሁሉ ነገሯ ተቀያይሮ ሐዘን የሚወራትን፣ ዝምታ የሚውጣትንና እንባዋ የሚቀርባትን ልጃቸውን ሲመለከቷት ሕይወትን የመጋፈጥ አቅሟ ስለሚያሳስባቸው መኖራቸው በጣም እንደሚያስፈልጋት ይረዳሉ። ሮቤል ገና ልጅ ነው፣ የቤተሰብ ድጋፍ ያስፈልገዋል። ከፍሬሕይወት ጋር ተቀምጠው ሲጫወቱም ሆነ ስለ ትምህርት ሲነጋገሩ ማየት ለወይዘሮ ስርጉት ተስፋቸው ነው። ፍሬ ካለች ሮቤል ምንም አይሆንም ይላሉ ሲያዳምጧቸው ይቆዩና፣ አንተ የኔ ገብርኤል እባክህን እችን ልጅ ጠብቅልኝ ይላሉ በሆዳቸው የፍሬሕይወትን ድንገተኛ ትካዜና ተስፋ መቁረጥ ሲያስቡት። ከቀኑ ውስጥ ብዙውን ሰዓት የሚያሳልፉት ተኝተው ነው። የልጆቹ ከትምህርት ቤት መምጫ ሰዓት ሲደርስ ግን ከመኝታቸው ይነሳሉ፣ እንዳይጨነቁ ለማድረግ። የበላዩን እናት የወይዘሮ ስርጉት ጤንነት ያሳስባቸዋል፣ ይጨነቃሉም። ብዙ ጊዜም ሐኪም ቤት እንዲሄዱ መክረዋቸዋል። ከእንግዲህ ምን ሊፈይድልኝ ብለው ነው የበላይ እናት? ይልቅስ ይጸልዩልኝ፣ እንዲሁ ሆኜ ለእነዚህ ልጆች ጥቂት እንድቆይ እግዚአብሔር እንዲረዳኝ ይሏቸዋል። እግዚአብሔር ራሱ መጥቶ አያድንሽ። መቼስ ሐኪሞቹን መፍጠሩ በእነሱ በኩል እንዲፈውሰን አይደል? እባክሽን እሺ በይኝና እንሂድ ብለው ሲጨቀጭቋቸው አንድ ቀን አብረው ወደ ሆስፒታል ሄዱ። ወይዘሮ ስርጉትን የመረመራቸው ሐኪም ምኖት ናቸው አላቸው። ወይዘሮ ስርግ ሲወጡ የበላይሁንን እናት አስጠርቶ፣ እረ ዝምድናስ የለንም፣ ግን ጉርብትናችን ከዝምድና በላይ ነው አሉት። ተስፋ የሚጣልበት ሁኔታ የላቸውም። እቤት ውስጥ በተቻለ አቅም እንክብካቤ ቢያገኙ መልካም ነው። ለህመም ማስታገሻ የሚሆን መድኃኒት አዝዤላቸዋለሁ አላቸው፣ ገጽታው ላይ ሐዘን እየተነበበ። ተስፋ የላትም እያልከኝ ነው ዶክተር አሉ ደንግጠው። እንደዛ ሳይሆን ህመማቸው በቶሎ የሚድን አይደለም ለማለት ነው አለ ሲያስናናቸው ከሆስፒታል ሲወጡ ወይዘሮ ስርጉት በውስጣቸው የነበረችው ትንሽ ተስፋ ሙጥጥ አለችባቸው የበላዩን እናትም የሚጽናኑበት አቅም አልነበራቸውም በትካዜ እንደተዋጡ ወደ ቤታቸው ተመለሱ የፍሬወት እናት ልጆቻቸውን ባዩ ቁጥር እንባቸውን መቆጣጠር እያቃታቸው ተቸገሩ እናም ሁልጊዜ መሸፋፈንና መተኛትን መረጡ ልጆቹ ደግሞ ተሸፋፍነው መተኛታቸውን አይወዱትም አሁንም ይጠሯቸዋል አንድ ቀን ፍሬወት እቤት ስትውል እስኪ ባንክ ቤት እንሂድ አሏት ለምን አለቻቸው ደንገጥ ብላ እንግዲህ እንደ ልቤ መሄድ ያቃተኝ የጀመሩትን መጨረስ አልቻሉም እንባቸውን መቆጣጠር አቃታቸውና ተሸፋፈኑ እማ ምንድነው አመመሽ የምትጠይቃቸው ጠፋት የተሸፋፈኑበትን ልብስ እንደምንም ገልጣ ተመለከተቻቸው የእናቷ እንባ የተደፋ ውሃ ይመስል በጉንጮቻቸው ላይ ተንቆረቆረ ፍሬወት አብራቸው ማልቀስ ጀመረች የሚከለክል በሌለበት ሁለቱም አለቀሱ ምርር ያለ ለቅሶ ነበር በይበቃሽ እንዲያው ለምን ተነካው ብዬ አንቺንም አስለቀስኩሽ አሉና ካልጋው ለመውረድ ሞከሩ ጥርሳቸውን ነክሰው እንዳላቃታቸው ሊያሳዩአት ሞከሩ ደገፈቻቸው እማ ብዙ ስለተኛሽ እኮ ነው የሚደክምሽ ትንሽ መንቀሳቀስ እኮ ያስፈልግሻል አለቻቸው እንባዋን እየጠራረገች የግድ ግን ዛሬ መሄድ አለብሽ አለቻቸው ደግሞ ድካማቸው አሳስቧት አዎ ፍሬ መሄድ አለብኝ እየባሰ እንጂ እየተሻለ አይሄድም አሏት ያሉበትን ሁኔታ ያስረዷት ፈልገው እማ ተስፋ አትቁረጭ እንጂ መድኃኒትሽን በደንብ ከወሰድሽ ይሻልሻል አለቻቸው ባንክ ቤት ሄደው ገንዘቡን በሙሉ እንዲወጣ ሲነግሯት ደነገጠች እማ ለምንሽ ነው አለቻቸው ግዴለሽ መልሰን እናስገባዋለን አሏት የተወሰነ ገንዘብ ብቻ አስቀርተው ሁሉንም በፍሬወት ስም አስገቡት ፍሬወት ተረበሸች ከባንክ ቤት ሲመለሱ ምንም አላወራችም ውስጧ እንደተጨነቀና የእናቷም አዝማሚያ እንዳሳሰባት ነው እቤት የገቡት እንግዲህ ፍሬ አደራሽን ትንሽም ብትሆን ትጠቅማችኋለችና የሮቢን ነገር የምተወው ላንቺ ነው አሏት እቤት ገብተው አልጋቸው ላይ አረፍ ሲሉ ፍሬወት እንባዋን መቆጣጠር አቃታት ስቅስቅታዋ ቤቱን ሞላው አልጋው አጠገብ በርከክ ብላ ራሷን ደረታቸው ላይ አስደግፋ አለቀሰች ራሷን በደከመ እጃቸው እየደባበሱ አባበሏት የራሳቸውን የውስጥ ስሜት ለመቆጣጠር እየታገሉ አባበሏት መጪውን ጊዜ እያሰቡ ከራሳቸው ይልቅ ለእርሷ እያዘኑ ተጨነቁላት